በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በልዑል እግዚአብሔር ስም እንደምሰነበታችሁ። በቸርነቱ ቃሉን እንድንሰማ ፈቅዶ ይችን ጊዜ የሰጠን ልዑል ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚኖረን ቀሪ የትምህርት ሰዓት የምንማረው ስለ እመቤታችን ስለ ቅድስት ድንግል ማርያም ልደት ይሆናል። የእመቤታችንን ልደት ጠቅለል ያለ ሐሳብ፣ ታሪክ፣ ምስጢር ከማየታችን በፊት ልደት ማለት ራሱ ምን ማለት እንደሆነ በአጭሩ መመልከት ያስፈልጋል። ልደት መገኘት ማለት ነው። ስለዚህ መገኘት የሚለውን ትርጓሜ ወይም ፍቺ ይዘን ከተነሳን ልደት ብዙ አይነት ሆኖ እናገኘዋለን። ለምሳሌ ባጭሩ ለመግለጽ ሰማይና ምድር እግዚአብሔር ፈጥሯቸዋል። መፈጠራቸውንና የተፈጠሩበትን ቀን መጽሐፍ ቅዱስ ሲጠቁመን እግዚአብሔር ሰማይንና ምድርን ባደረገ ጊዜ የሰማይና የምድር ልደት ይህ ነው ይለናል። ኦሪት ዘፍጥረት ምዕራፍ 2 ላይ ይህ ቃል ሰፍሮ ይገኛል። ስለዚህ የሰማይና የምድር መገኘት ልደት ነው። የተገኙበትም የተፈጠሩበትም ቀን የልደት ቀናቸው ነው ማለት ነው። ከዚህ በመነሳት ነው ኦሪት ዘፍጥረት የሚለውን ኦሪት ዘልደት በሚል በግዕዙ ሰፍሮ የምናገኘው። ስለዚህ መፈጠር መገኘት ከሚለው ፍቺው አንጻር ስንመለከተው መወለድም መፈጠርም አንድ አይነት ሆነው እናገኛቸዋለን። ከዚህም ባሻገር ለምሳሌ አዳም ከምድር አፈር ተፈጥሯል። እግዚአብሔር አዳምን ፈጥሮታል። እግዚአብሔርም ሰውን ከምድር አፈር አበጀው እንዲል መጽሐፍ። አዳም ልደቱ ከመሬት ነው። ሔዋንም ተፈጥራለች። እግዚአብሔር ከአዳም ጎን አስገኝቷታል። የሔዋን ልደት አለ። ይህም ሌላ አይነት ልደት ነው። የሔዋን ልደቷ ከአዳም ጎን መሆኑን መጽሐፍ ቅዱስ ያስተምረናል። ሌላ አይነት ደግሞ ልደት አለ። ይህ ልደት ደግሞ ባልና ሚስት በሕግ በስርዓት አንድ ሆነው በሚፈጽሙት ግብር የሚጸነስ የሚገኝ የሰው ልጅ ነው። ከሴት ማህፀን ሰው ይወለዳል። ይሄ የሰዎች ልደት ነው። ሁላችን በዚህ መንገድ ተገኝተናል። አቤል፣ ቃየል እነዚህ ወንድማማቾች ከሔዋን የተወለዱ ናቸው። ስለዚህ በአጭር ቃል ልደት ማለት መገኘት ማለት ነው። ለሰማይ ለምድርም ልደት አላቸው። የአዳም ልደት ከመሬት ነው። ከዚያ በመቀጠል የሔዋን ልደቷ ከአዳም ጎን ነው። የአቤል እና የቃየል እንዲሁም የቀሪዎቹ የአዳም ዘር ወገኖች የኛ የሰው ልጆች ልደት ከማህፀን ነው ማለት ነው። በትንሣኤ ሙታን ሁላችን ከመቃብር እንወጣለን እንነሳለን። ይህም ልደታችን ነው። በዳግም ምጽአት ለማለት ወንጌል በዳግም ልደት ይለናል። በዳግም ምጽአት ሁላችን እንወለዳለን፣ ከሞትን በኋላ እንነሳለን፣ እንደገና እንገኛለን ማለት ነው። ይሄም ልደት ሆኖ ተጽፏል። ስለዚህ ልደታት መልካቸው አይነታቸው እንዲህ ከሆነ በብዙ መንገድ የሚቀመጡ ከሆነ ስለ እመቤታችን ስለ ቅድስት ድንግል ማርያም ልደት ስንናገር ከዘረዘርናቸው የልደት አይነቶች መካከል አንዱን ይመስላል ማለት ነው። እመቤታችን በዘር በሩካቤ ተጸንሳ የተወለደች የባህሪያችን መመኪያ ናት። እናቷ ቅድስት ሐና ትባላለች። አባቷ ቅዱስ ኢያቄም ይባላል። እነዚህ የተባረኩ ወገኖች ዘሮች ልጅ ሳይወልዱ ለረጅም ጊዜ ቆይተዋል። እግዚአብሔርን ደጅ እየጠኑ እየጾሙ እየጸለዩ ፈጣሪያቸውን በጾም በጸሎት እየለመኑ ቆዩ። እግዚአብሔር ልመናቸውን ጸሎታቸውን ተመልክቶ ደግ ልጅ ሰጣቸው፣ እመቤታችን ቅድስት ድንግል ማርያምን። የእመቤታችን ጽንሰቷ በነሐሴ 7 ነው። ልደቷ በግንቦት 1 ነው። ጳጉሜን ጨምረን ተወለደችበትን ቀን ግንቦት 1ን እያሰብን ከጽንሰት እስከ ልደቷ ያለውን ብናሰላው አንድ ሰው ተጸንሶ የሚወለድበትን ሙሉ ጊዜ እናገኛለን ማለት ነው። ሌላው የእመቤታችን የቅድስት ድንግል ማርያምን ልደት አስመልክቶ ስንነጋገር ማንሳት ካለብን ነጥቦች መካከል የመጀመሪያው በመጽሐፍ ቅዱስ ስለመታችን ልደት በምሳሌ በትንቢት በብዙ ህብረ ሐምሳል ተጽፏል። የልደት ታሪኳ ግን በዝርዝር እንደ ታሪክ የሙሴ ልደት እንደ ተዘረዘረው የዮሐንስ መጥምቅ ልደት ተዘርዝሮ እንደ ተጻፈው ተጽፎ አናገኝም። ነገር ግን ጠቋሚ የሆኑ የልደቷን ነገር የሚናገሩ የመጽሐፍ ቅዱስ ጥቅሶችን በስፋት እናገኛለን። ለምሳሌ ለአብነት ያህል አንደኛ በመኃልየ መኃልይ ዘሰሎሞን ምዕራፍ 4፣ በትንቢተ ኢሳይያስ ምዕራፍ 11 የተለያዩ ጥቅሶችን እናገኛለን። ከእሴይ ስር በትር ትወጣለች ቁጥቋጦም ያፈራል በሚል መሬታችንን በትር በሚል ጠቅሶ ስለ ጌታችንም ስለ መሬታችንም ልደት ሊጠቀስ የሚችል ህብር ያለው ቃል ተጽፎ እናገኛለን። መሬታችን በትር ትባላለች። የማትነቅዝ የሃይማኖት በትር ናት። በውዳሴ ማርያም እንደተጻፈው ልጇ ኢየሱስ ክርስቶስም በትር ይባላል። የበትር ልጅ በትር ነውና። ሌላው ከሊባኖስ ከእኔ ጋር ነይ በማለት ጠይቡ ሰሎሞን በመሐሌ የተናገረው ኃይለ ቃል ነው። መሬታችን የተወለደችው በሊባኖስ ተራራ ነው። ታሪኩን ባጭሩ ስንመለከት ሐናና ኢያቄም በጾም በጸሎት ሆነው እግዚአብሔርን ደጅ ጠኑት። እግዚአብሔር ጸሎታቸውን ጾማቸውን ሰማቸው ባጭሩ። ከዚያ በኋላ መቤታችንን ሰጣቸው። መልአኩ በነሐሴ መግቢያ ወር ላይ መቤታችንን እንደሚወልዱ ለሐናና ለኢያቄም በህልም በልዩ ልዩ መንገድ ገለጠላቸው። ከነሐሴ መግቢያ እስከ ነሐሴ 7 ባለው በሱባኤ ቆዩ። በነሐሴ 7 መቤታችን ተጸነሰች። ከአንድ ሱባኤ በኋላ ማለት ነው። ደጅ ጠንተው ህልሙንም እንዳዩ መልእክቱም እንደደረሳቸው ወዲያው ልጅ ፍለጋ አለመሄዳቸውን ያሳያል። በትግስት ከቆዩ በኋላ ከሱባያቸው በኋላ መቤታችን ተጸነሰች። ከዚያ በኋላ በግንቦት 1 ተወለደች። ሐና መቤታችን ጸንሳ ሳለ በመሃል ቤተሰቧ ወገኗ ዘመዷ የሆነ ይሞትና ለቀብር ትሄዳለች። ከዚያ ያ የሞተ ሰው ከሞት ተነስቶ ሐና ስለ ጸነሰችው ጽንስ ስለ መቤታችን ማለት ነው ትንቢት ተናግሮ መስክሮ መቤታችንም አምላክን ደግሞ እንደምትወልድ ከተወለደች በኋላ ማለት ነው ምስክርነት ሰጥቶ ተመልሶ ያርፋል። አይሁድ ለቅናት ስለማያርፉ በነገረ ማርያም በስፋት ተጽፎ እንደምናነበው ሐናን ማሳደድ ጀመሩ። ስለዚህ መቤታችን ሐናና ኢያቄም በስደት ሆነው በመከራ ሆነው በሊባኖስ ተራራ ከቤት ወጥተው እንደ ወለዷት መጻሕፍት ይዘረዝሩልናል። ለዚያ ነው መኃልየ መኃልይ ዘሰሎሞን ላይ ከሊባኖስ ከኔ ጋር ነይ የሚለው ከሊባኖስ ውጪ ከሊባኖስ ከኔ ጋር ነይ የሚለው ኃይለ ቃል ተጽፎ የምናገኘው። ስለዚህ መሬታችን የተወለደችበት ቦታ ሊባኖስ ይባላል። ከቤት ውጪ ነው የተወለደችው፣ በስደት ነው። እርሷም ልጇን ኢየሱስ ክርስቶስን ከአገሯ ከወገኗ ካደገችበት ቦታ ርቃ ወጥታ በቤተልሔም ለቆጠራ ወጥታ እንደወለደችው ይታወቃል። የእሷም ልደት በስደት ነው። እርሷም ደግሞ ልጇን ኢየሱስ ክርስቶስን ስትወልደው በስደት ነው። ይሄ ሌላው ነጥብ ነው። እነዚህ ታሪኮች በቤተክርስቲያን መጻሕፍት በደንብ ተብራርተው ተቀምጠዋል። ማየት የሚያስፈልገን መሰረታዊ ነጥብ ምንድን ነው? ወደ ተነሳንበት ነጥብ ስንመለስ በመጽሐፍ ቅዱስ በዚህ መንገድ ያልተዘረዘሩት ይህን እግዚአብሔር ያውቀዋል። ከእመቤታችን በማዕረግም በደረጃም በመንፈሳዊ ብቃትም የሚያንሱ ቅዱሳን ታሪካቸው ልደታቸው በሙሉ በመጽሐፍ ቅዱስ ተመዝግቦ ሳለ የእርሷ ታሪክ በምሳሌ ከመመሰል በትንቢት ከመነገር ባለፈ ሙሉ ዝርዝር ታሪኩ አለመጻፉ ለምን እንደሆነ እግዚአብሔር ያውቀዋል። የመጀመሪያው ነጥብ ይሄ ነው። እግዚአብሔርን ለምን እንዲያደረግህ ብሎ ሊጠይቀው የሚችል ማንም የለም። ሁለተኛው መሰረታዊ ነጥብ ግን እኛ ለህሊናችን ይሄ በዚህ መንገድ ሊሆን ይችላል ልንል የምንችልባቸው ብዙ ነጥቦች አሉ። ሌሎች መጻሕፍት በእመቤታችን በቅድስት ድንግል ማርያም ዜና ህይወት የሚከብሩ ናቸው። ስለዚህ ሌሎች መጻሕፍት መንፈሳዊ መጻሕፍት ምን እየተጻፈባቸው ይከብራሉ? ይሄን የመሰለ ታሪክ ካልያዙ የእመቤታችን ልደቷ የህይወት ታሪኳ ችላ የማይባል ነውና ደግሞ ሌሎች መጻሕፍት መቀበል እንዳለብንም የሚያስገድደን ነው። አለበለዚያ የመጽሐፍ ቅዱስ ታሪክ ከመቤታችን ታሪክ ውጭ የተጓደለ ሆኖ እናገኘዋለን ያን ሳይዝ በመቅረቱ ማለት። ስለዚህ መጽሐፍ ቅዱስም ጎደሎ እንዳልሆነ እንድናስብ ለሌሎች መጻሕፍት ክብር እንድንሰጥ ሌሎች መጻሕፍቶችን እንድንቀበል ለማድረግ እግዚአብሔር በመጽሐፍ ቅዱስ መሰረታዊ ነጥቦች እንዲቀመጡ ካደረገ በኋላ መላ ታሪኩ ግን በሌላ ስፍራ እንድናገኘው አድርጎ እግዚአብሔር ሳያጎድልብን አስቀምጦልናል። የመይታችንን ታሪክ በዝርዝር ስናስቀምጥ ለመቀበል የሚቸገሩ አካላት ሊኖሩ ይችላሉ። ስለ ወልደ እግዚአብሔር ኢየሱስ ክርስቶስ ልደት ቀን እለት ስፍራ ቤተክርስቲያን አስቀምጣልናለች። ያንን ከኛ ጋር ያከብራሉ፣ ትንሳኤውንም አብረው ያከብራሉ። ስለዚህ የቤተክርስቲያን የታሪክ አመዘጋገብ በእነሱ ዘንድ የታመነ ነው ማለት ነው። ልደቷ የመይታችን በዚህ ቀን ነው ስንላቸው ባይቀበሉ ጠላትነት ይዘዋል ማለት ነው ከመይታችን ጋር። ይህን ነው የሚያሳየው። ይህንን ካልተቀበሉ ስለ ወልደ እግዚአብሔር ስለ ኢየሱስ ክርስቶስ ልደትም ጥምቀትም ትንሳኤም ቤተክርስቲያን ያስቀመጠችውን መከተል አይኖርባቸውም ነበር ማለት ነው በሌላ አነጋገር። ስለዚህ መይታችን ልደቷ በግንቦት አንድ ቀን ነው። ከትውፊትና ከታሪክ ካፈጻጸም አንጻር ከቤት ወጥተው መይታችንን በሊባኖስ ስለወለዷት ለጊዜው ቶሎ ሊደርስ የሚችል ምግቦችን ንፍሮ በማንፈር ቆሎ በመቁላት ቂጣና ይህን የመሳሰለውን ነገር ቶሎ ሊዘጋጅ ሊቀርብ የሚችለውም ገንፎ በማገንፋት ይህን የመሳሰሉትን ሲመገቡ ጊዜ ገፍተዋል፣ ችግራቸውንም አሳልፈዋል። ከዚህ በመነሳት የግንቦት ልደታን በሀገራችን ከቤት ወጥቶ ጥላ ፈልጎ በአንድ ቦታ በዓሉን እያከበሩ መብላት፣ መጠጣት፣ መደሰት ሃይማኖታዊ ትውፊታችን ነው፣ ባህላችንም ነው። ከዚህ የከፋ የሚሆነው ይህንን መንፈሳዊ ቅርስ ወይም ውርስ ወደ ሌላ አቅጣጫ በማዞር ከባዕድ አምልኮ ጋር መንፈሳዊውን መልክ በሚያሳጣ መንገድ ማዞር የበለጠ የተሳሳተ አቅጣጫን መከተል ነው እና እግዚአብሔርን ያሳዝነዋል። ትምህርቱን ስናስተምር የምንቃወመው አቅጣጫ ይሄ ይሆናል ማለት ነው። ስለዚህ ታሪኩን በረከት ጸጋ የሚገኝበት ነው እና በአግባቡ ለማክበር መንፈሳዊ ታሪኩን ማጥናት፣ መንፈሳዊ ትምህርቶቹን በልብ መክተብ ያስፈልጋል። ሌላው ስለ እመቤታችን ልደት ስናነሳ ሳንጠቅስ ማለፍ የሌለብን ነገር ሰው ለሌሎች ጥቅም ሊወለድ ይችላል። አንዳንድ ሰዎች የማያዩ የማይሰሙ በእጅ በእግራቸው ስራ የማይሰሩ የማይላወሱ ሆነው ራሳቸውን እንኳን ለመርዳት የሚቸገሩ ሆነው ይወለዳሉ። እግዚአብሔርን ለምን እንዲህ አደረግህ የሚለው የለም። አንዳንዶች ደግሞ ከራሳቸው በላይ ሌሎችን ለመርዳት የሚያስችል አቅም በውስጣቸው ኖሮ የሚወለዱ አሉ። ይሄ እግዚአብሔር ፈቃድ ነው። ለራሱም እንኳ ራሱን ለማሳደር ለመርዳት የማይቻለው ሆኖ የሚገኝ ሰው አለ። ከጊዜም በኋላ በጉዳት ሊሆን ይችላል። ሲወለድም ጀምሮ የሌሎች እንክብካቤና ድጋፍ የሚያስፈልገው አካል አለ፣ እርዳታ የሚያስፈልገው አካል አለ። ሌሎችን ለመርዳት ደግሞ ትርፍ አቅምና ችሎታ ተሰጥቶት የሚገኝም አለ። ስለዚህ አንዱ ለአንዱ አይወለድም የሚል አመለካከት ሊኖረን አይችልም ማለት ነው። ጠቢቡ ሰለሞን ወንድም ለመከራ ይወለዳል ይላል። ሌሎችን ለመርዳትም የሚፈጠሩ የሚገኙ አሉ ማለት ነው። እመቤታችን እኛ የተጠቀምንባት መዳናችን ምክንያት የሆነችን እመቤታችን ናት። ስለዚህ በልደቷ ተጠቃሚዎች ነን ለማለት ነው። በዚህ ዓለም እንኳን ሌላውን ለመርዳት የሚገኙ ለነ እገሌ ተፈጠሩ ሊባሉ የሚችሉ ወገኖች ካሉ እመቤታችን ለእኛ ተፈጠረች ማለታችን አግባብ ነው። መጽሐፍ ቅዱስ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆን ገሞራንም በመሰል ነበር በማለት የተናገረው ከዚህ የተነሳ ነው። ትንቢተ ኢሳይያስ ምዕራፍ አንድ ላይ የሰፈረ ቃል ነው። ዮሐንስ መጥምቅ ሲወለድም በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ በመወለዱም ብዙዎች ደስ ይላቸዋል የሚል ቃል ተጽፎ እናገኛል። የሱ መወለድ ለብዙዎች ደስታ ነበር ማለት ነው። ስለዚህ የእመቤታችን ልደት ለእኛ ደስታ ነው። ደስታ መሆን ብቻ አይደለም፣ የተጠቀምንበት ብዙ ክብር ዋጋ ያገኘንበት ነው። ከዚህ የተነሳ እመቤታችንን እናመሰግናለን፣ ልደቷን እናስባለን። በማሰባችን የጻድቅ መታሰቢያ ለበረከት ነው ስለሚል መጽሐፍ ቅዱስ የጻድቃን እመቤት የምትሆን እመቤታችን ልደቷን ማሰባችን ትልቅ በረከት ትልቅ ጸጋ ያስገኝልናል። በእሷ ልደት ደስ እንሰኛለን። በዮሐንስ መጥምቅ ልደት ብዙዎች ደስ ካላቸው በድንግል ማርያም ልደት የበለጠ ብዙዎች ደስ እንደሚላቸው ጥርጥር የለው። በእመቤታችን ልደት ቤተሰቦቿንም ወገኖቿንም እናመሰግናለን። በአንዱ መወለድ ወላጆች እንደሚመሰገኑ በመጽሐፍ ቅዱስ የተመዘገበ ስለሆነ ሊያ የርሷ አገልጋይ የሆነች ሴት እንኳን በእርሷ ስም ልጅ ስለወለደች ለባሏ ከእንግዲህ በኋላ ሴቶች ያመሰግኑኛል ማለቷ በኦሪት ዘፍጥረት ምዕራፍ 30 ላይ ተመዝግቧል። ስለዚህ እመቤታችን ተወልዳልናለች። ወገኖቿን፣ ቤተሰቦቿን፣ ወላጆቿን እናመሰግናለን። ክብር ምስጋና ይገባቸዋል። ዛፍ በፍሬው ይገመታል። እመቤታችን የሐናና የኢያቄም ፍሬ ናት። ስለዚህ እነሱን ክብራቸው፣ ጸጋቸው፣ ማዕረጋቸው ይድረስ እንደሆነ ተገንዝበናል ማለት ነው። ከዚህ ተነስተን እናመሰግናቸዋለን። ሌላው ነጥብ እመቤታችን በዘር በሩካቤ የተወለደች የባህሪያችን መመኪያ ናት። በቅዳሴ ማርያም አኮ ድንግል በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ ማና ወኢያቄም ተወለድኪ። ድንግል ወይ በበደል ምኞት የተጸነሽ አይደለሽም፣ ንጹህ በሆነ በህጋዊ ሩካቤ ካህና ከኢያቄም ተወለድሽ እንጂ በማለት በህጋዊ ሩካቤ የኃጢአት ፍላጎት መጎምጀት በሌለበት ንጹህ ሩካቤ እመቤታችን መወለዷን ፍጽምት ንጽሕት መሆኗን ቅዱሳት መጻሕፍት በአንድነት ይመሰክራሉ። የአንዱ መወለድ ለሌላው ደስታም ጥቅምም እንደሆነ ቀደም ሲል አብራርቻለሁ። ክፎች ሲወለዱ ዓለም ትጎዳለች፣ ታዝናለች። መልካም ሰዎች ሲወለዱ ደግሞ ጥሩ ሰዎች ሲወለዱ ደግሞ ዓለም ትጠቀማለች፣ ጸጋ ክብር ታገኛለች። ዘር ዘይወጽእ ምስካበ ተአዳዊ ህግ ይከውን ለቅጥቃጤ ወለሙስና። ዘር ዘይወጽእ ምስካበ ተአዳዊ ህግ ማለት ህግን ከሚተላለፉ ሰዎች መኝታ ወይም ሩካቤ ግንኙነት የሚገኝ ዘር የሚገኝ ልጅ ማለት ነው። ይከውን ለቅጥቃጤ ወለሙስና ለሐዘንና ለጥፋት ይሆናል ማለት ነው። ከንጹሃን ደግሞ የሚገኝ በንጹህ ሐሳብ በንጹህ ፍላጎት በንጹህ ምኞት የሚገኝ የሚጸነስ ዘር ደግሞ ለደስታ እና ለህይወት ይሆናል ማለት ነው። አንጻሩ ይሄ ነው። ለሐዘንና ለጥፋት ይሆናል ከክፎች የሚገኝ ከተባለ፣ ከመልካም የሚገኝ ደግሞ ለደስታና ለህይወት ይሆናል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዓለም በምትወልደው ልጅ እንዲጠቀም እግዚአብሔር ያዘጋጃት ለእኛ ለመዳናችን ምክንያት የሆነች እንደሆነ መጽሐፍ ቅዱስ በዝርዝር በደንብ አስቀምጦልናል ማለት ነው። ስለዚህ ነጥቦቹን መዘንጋት የለብንም። የእመቤታችንን ልደት ስናነሳ አንደኛ የልደት አይነቶች ብዙ እንደሆኑ በዝርዝር የእመቤታችን ልደት ከሚጠቀሱት ልደቶች የትኛውን እንደሚመስል ስለ ልደቷ ስንናገር ለይተን ማሳየት አለብን በመጀመሪያ ደረጃ። ምክንያቱም ኢየሱስ ክርስቶስም እንበለ ዘር ተወልዷል። የሱ ልደት ልዩ ልደት ነው። ይነገር የማይችል የሚደነቅ ብቻ ይትነገር አላ ይትነገር አይነገርም ይደነቃል እንጂ እንደተባለ ልዩ ልደት ነው። ስለዚህ ከመዝውእቱ ልደተ እግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር ብሎ መጽሐፍ ይለየዋል። በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ስናነብ ከላይ አብርሃም ይስሐቅን ይስሐቅ ያዕቆብን ወለደ ያለ ስለ ልደት ዘርዝሮ፣ የክርስቶስ ልደት ግን ከነዚህ ሁሉ ጻድቃን ቅዱሳን ደጋግ ሰዎች ልደት የተለየ ልደት እንደሆነ ሲገልጽ ነው እንዲህ ነበር የእርሱ ልደት ብሎ ለይቶ ያስቀመጠው። ስለዚህ የኢየሱስ ክርስቶስ ልደት ከማንም ጋር የምናመሳስለው አይደለም፣ ልዩ ልደት ነው። የእመቤታችን ልደት ምን እንደሚመስል የትኛውን የልደት አይነት እንደሚመስል ለይቶ ማስቀመጥ ይገባል። በልደቷ ስለመጠቀማችን፣ ደስታ ስለማድረጋችን፣ በረከት ጸጋ ስለመቀበላችን ለይቶ ማስተማር ያስፈልጋል። በአጭር ጊዜ ከዚህ በላይ ብዙ ማስተማር አይቻልም። ስለ ልደት ይቆየን። የሰማነውን በልቦናችን ጽላይ ጻፍልን። ከእመቤታችን ከቅድስት ድንግል ማርያም ልደት በረከት ረድኤት ያሳትፈን። አሜን።